ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማስተባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆን ሃይማኖታዊ ድርጅቶች ጋር ሳይወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም መሆን በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ዛሬ ቀኑ የካቲት 24 ቀን 2010 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። ለመላው ኢትዮጵያና ኢትዮጵያን ትውልድ ኢትዮጵያን በአጠቃላይ እንኳን ለ122ኛው የአድዋ ድል በዓል በደህና ደረሳችሁ እያልኩኝ የሳምንቱን ፕሮግራማችንን ጀምራለን። ዛሬ ትንሽ ችግር ሊኖር ይችላል። ከችግር ከመጣ እና ስልክ ከተቋረጠ በአንዳንድ ምክንያቶች እዚህ ኢንጂነሪንግ ስለሌለን በተቻለ መጠን ስራችን ለመስራት እየሞከርን ነው እና ችግር ከተገጠመ እንዳትደናገጡ ወይንም ደግሞ በሌላ ምክንያት ሳይሆን የአሰራር ችግር ስላለብን እና አጋዥ ስለሌለ ነው ለዛሬ። ለማንኛቸውም ግን ፕሮግራማችን እንደተለመደው ይቀጥላል። ለማንኛቸውም እንግዲህ ትላንትና 122ኛውን የአድዋን በዓል አክብረናል። የ122ኛው የአድዋ በዓል እንግዲህ ከቅድም አያቶቻችን የመጣው የአንድነት፣ የህዝባችን አንድ ላይ መሆን፣ የመቻቻል፣ አብሮነትና ጠላትን በአንድ ላይ የመቆም ወይንም ደግሞ ጠላትን የማሸነፍ ባህራችንን ለዓለም የታወቀበት ነው። ከዚህ ምንድነው የተማርነው? ከአድዋ በዓል እኛ ብቻ ሳይሆን የዓለም ህዝብ የተማረበት ምንድነው? የዓለም ህዝብ ተምሮ ተግባራዊ ሲያደርግን እኛ አሁንም ቢሆን ያሁኑ ትልድ በተለይ አሁንም ቢሆን አንድነታችን ላልቶ አብሮነታችን ተበላሽቶ እርስ በርሳችን እየተናቆረን ያለነው። የዓለም ህዝብ ተምሮ የጥቁሮች ለራሳቸው ነጻነት ነጻ ራሳቸውን ያወጡበት ሲሆን እኛ ግን አሁንም በድህነት አረንቋ ውስጥ የምንዳሰስ የምንድህ ሰዎች ነን። ዓለም ያንን አውቆ ለወደፊቱ ምን ይጠቅመናል ምን ይበጅናል በሚልበት ጊዜ እኛ ግን ያን ሁሉ ታሪክ ለሰራው ለዚያን ጊዜ ትውልዱ የምናበረክትለት አሁን እኛ ሰራን የምንለው ነገር አንድም ነገር የለም እርስ በርስ ከመገዳደል ከመጣፋፋት በስተቀር። አፍሪካ ወይም የካሪቢያን አገሮች የኢትዮጵያን አመለካከት ተመልክተው እኛም እንደ ኢትዮጵያ መሆን እንችላለን ብለው ነጻነታቸውን አቡጀው ነጻ ወጥተውበታል። ይሄ ባያቶቻችን በቅድማያቶቻችን የተደረገው ነው። እኛ አሁንም ቢሆን ለውጭ ዜጎች አጎብዳጅ በመሆን ለውጭ መንግስታት ተቀጥላ በመሆን ሀገራችን ላይ ያልፍላታል በሚባልበት ጊዜ እንዳልፍላት በተቻለ መጠን ለኤምባሲዎችና ለፈረንጅ መንግስታት ያጎበድን የሀገራችንን ጥሩ ገጽታ በመጥፎ ቀለም እየቀባን ያለነው። 122ኛ ዓመት የአድዋ በዓልን ስናከብር ከልብ ሳይሆን በአስመሳይነት ነው ብየብል የተሳሳትኩ አይመስለኝም። በአስመሳይነት ብየስን ደግሞ በትክክለኛ አነጋገሩ አስመሳዮች ስለሆነን ነው። ከነዛ ካባቶቻችን የቺን አገር እንዴት አድርገን እንጠብቃት ማንንም አይደፍራታም ብለው ሲከራከሩና ህይወታቸውን ሲሰጡ እኛ የነሱን ሰሩ ብለን ከማውራት በስተቀር እኛ ቴክኖሎጂ በበዛበት ባለበት ጊዜ በዚህኛው ዘመናችን እቺን አገር ከድህነት እናወጣ ብለን አንድም ቀን የጣርንበት ነገር የለም። ለዚህ ነው አስመሳዮች ነን ብየምለው። ከመጥፎ ነገራት ወሰድት በእናታችሁ ታናስመስል ግን እቺን አገር ትልቋን አገር ትልቅ የምናደርግበት እድሉ አለን። በአሜሪካን ኮንግረስ በአውሮፓ ህብረት ሰልፎች በማድረግ ከጥላቻ የመነጨ የፖለቲካ አመለካከትን በመንዛት የእርስ በርሳችንን እየጎዳን እየተጎዳዳን ሀገራችንን ግን ለመጥፎ ለሚያጠቋት እንድጠፋ ለሚፈልጓት ሰዎች በአዳን ግን አሳልፈን እየሰጣናት ነው። ከግብጽ አንስተን ከጎረቤታችን ኤርትራ ጨምረን ለነሱ የዘላለም ጥላቶች እጃችንና ሀገራችንን እየሰጠን ያለ ነው። ለዚህ ነው የአድዋን በዓል 122ኛ ዓመት ስናከብር ከልብ ሳይሆን በማስመሰል ነው ያልኩት። ይሄ 122ኛው ዓመት በሚከበርበት ጊዜ ሌላ 122 ዓመት ይመጣል። በዚህ ጎዳና ውስጥ ግን በዚህ ዓመታት ጊዜ ውስጥ ግን ሀገራችን ራሷን ጠብቃ ተከብራ በእኛ በልጆቿ አድጋ በልጽጋ እንድትሆን እንድናያት ለማድረግ እንሞክር። ብዙ የሚፈጅ ነገር የለም። ብዙ የሚያስቸግርም ነገር የለም። ቀና ማሰብ ብቻ ነው። እኔ ካልሆንኩኝ ብሎ ከሚመካ ከምንመካበት ትምክታችን መላቀቅ ብቻ ነው። አንደኛውን በማጥፋት አንደኛውን በማኮሰስ እኛ ብቻ ብለን በመጓዝ ያለፈን ስለሆነ ነው። ከዚህ ሁሉ ግን ተቆጥበን ለምንም አይደለም ታሪካቸውን የምናወድስላቸው ኢትዮጵያን ወገኖቻችን አያቶቻችን ቅድማያቶቻችን ኦሮሞ አማራው ጉራጌው ከምባታው ሲዳማው ሁሉም ብሔር ብሔረሰቦች በሙሉ የሞቱላትን ለመሞት እንዘጋጅ ብለው አጼው ሲጠሩ ወረዩ ላይ የተሰበሰበው ያ ኢትዮጵያዊ በህብረት የሰራውን እኛ በዚህ ዓለም በሰለጠነበት ጊዜ አንድ ላይ ሆነን አንደኛውን አንደኛውን ከመጥፋት ተቆጥበን አንደኛዎችን አንደኛው ላይ ከመዝመት ተቆጥበን እቺን ሀገር ትልቅ ምናረግበትን ነገር ልቦናውን ይስጠን። በዓላችንን ማክበር ብቻ ወይንም ደግሞ አያቶቻችን በሰሩት ብቻ የምንኩራራ ሆነ አሁን ባልደን ሂደት አሁን በያዝ ነው አያያዝ ግን ሀገራችን ለጠላት እየሰጠን ነው። ለግብጾችም ለሻቢያ መንግስትም ተቀጥል ላይ ይሆን እያጨበጨብን ያለነው ለምን ልትሉኝ ትችላላችሁ? አሁን ደግሜ ጠይቃችኋለሁ፣ ለምን ዛሬ ስለ ሻቢያ ወራህ ትሉኝ ነው? ይሄ በሰሞኑ የምናያቸው ካለፉት አመታት ጀምሮ በማህበራዊ ድረገጽ ከ20 በላይ ስም እየቀያየሩ በኢትዮጵያ ስም የሚያፈዙብንና የሚያሽከረክሩን እነሱ ስለሆኑ ነው። የነሱ መሆን ብቻ ሳይሆን እኛ ውስጣችን የታመቀው የጥላቻ ፖለቲካ ስላለ ያንን የጥላቻ ፖለቲካ ለማንጸባረቅ በምንልበት ጊዜ ሀገራችንን ረስተናል፣ የኤርትራ መንግስት አገልጋዮች ሆነናል። እንዲሁም ደግሞ ለግብጾች 122 ዓመት በኋላ ስለ አድዋ ስናከብር እነዛ አባቶቻችን አንድ ላይ ሆነው ሲወጡ ምን ታይቷቸው ነበር? ምን አይተው ነበር? ለምንስ ነበር ብለን እንጠይቅ። እሱን ከጠየቀን ቀላሉ ለአንድ ላይ ኢትዮጵያም ሆኑን ግንዛቤ ውስጥ እንገባለን። ስልጣን ላይ ለመቆየት ወይንም ደግሞ ስልጣን ላይ ለመሄድ መጀመሪያ አገር መኖር አለበት። ዝንጀሮ መጀመሪያ የመቀመጫዬን እንዳለችው ማለት ነው፣ መቀመጫ ያስፈልገናል። መቀመጫ ሳይኖረን ግን የለም ከሌ ነው ከሌት ነው የምንለው ነገር የትም ሊያደርሰን አይችልም። አለማድረስም ብቻ ሳይሆን ሀገራችንን ሊያጠፋት ይችላል። እንቆጣብ ግድ የለም። ለዚች ሀገር ለዚች ቅድስት ትልቅ ሀገር ፍቅር ደስታ ለሞላባት ሀገር ሁላችንን ያቅማችን ለመስራት እንታገል። ፖለቲካ ይቆይ፣ ሀገር ለማዳን እንሞክር። ሀገር ስናድን ሁሉንም ነገር መስተካከል እንችላለን። ከዛ በመለሰ ግን እንኳን ለ122ኛው የአድዋ በዓል አደረሳችሁ ላለኝ መድረስ ብቻ ሳይሆን የሚቀጥሉትን ዘመናት አመታት በአባቶቻችን የመጣው ገድል ነጩን አሳፍረን ለጥቁሮቹ አብይ የነጻነት ተዋናኝ እንደሆን ነው። እኛም በነጻነታችን ኮርተን እንድንኖር ሀገራችንን የምናድንበት ሀገራችንን የምናይበትን ህሊና እንዲሰጠን እየተመኘሁኝ ወደ አዲስ አበባ እሄዳለሁ በዚህ ሽግግር ሙዚቃ።
ጸበኝ ቆሽሻለሁ አምላኬ በድያለሁ ያለናት ያሳደገኝ ያለባት ጽበከኝ ያን ሁሉ ዛሬ ረሳው። ጸበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው ጸበኝ ቆሽሻለሁ። ከድንኳንህ ብታስገባኝ ሞገስ ሰጠህ
አፍኒንን ምግባር ይዤ አስቀየምኩ ቅባሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ እጠበኝ ጎሽሻለው አምላኬ ብድያለው ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ጎሽሻለው ያን ሁሉ ዛሬ ረሳው እጠበኝ ጎሽሻለው ኃይል አኑረህ እንደ ሶምሶን በጸጉሬ ጎልያድን አስጥለኝ በጠጠሬ አቅም ቢያንሰኝ በስጋ ጦር ተሸንፌ ደጅ መጣሁ የእንባ መባ ባይን ያቅፌ እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው እንዳትረሳኝ በመዳን ፍቅር ጸኛል እንዳትተወኝ ያለ መጠን ወደኛል ባትሰነዝር ልትቀጣኝ የሞት በትር የትዕግስት ሰሌዳ ነው ለእኔ ክብር እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው
አድማጮች የምታዳመጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ገጣ አሸናፊ ይሰማሃል?
ሰማኛለሁ።
እሺ እንደምን ሰንብተሃል? ትንሽ ዛሬ የቴክኒክ ችግር ሊኖርብን ይችላል እና እየተደማመጥን የመደበኛ ሰራት ልጃችን የለም ዛሬና እሱን እንትን ላድርግ ልብዬ ነው። እሺ ለማንኛውም ሰዓት ክናል ሻማባን ተወደ ዜና አምራለን።
በቀጥታ የሬዲዮ ስርጭት እንዲሁም በድረገጽ የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን እንደምን ሰምታችኋል? እንኳን ለ122ኛው የአድዋ ድል በዓል በሰላም አደረሳችሁ። በኢትዮጵያ ጊዜ አቆጣጠር ለቅዳሜ የካቲት 24 2010 ዓ.ም ከምሽቱ 3 ሰዓት ከ19 ደቂቃ ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የአገር ቤት ዜናዎች የአስቸኳይ ጊዜ አዋጁ ከሰብአዊ መብት አያያዝ አንጻር የዜጎችን ስጋት በሚቀርፍ መልኩ እንደሚተገበር ተገለጸ። የቀጠና 2 ኮማንድ ፖስት በአዋጁ ማስፈጸሚያ ዝርዝር መመሪያ ላይ በሐዋሳ ከተማ እየተወያየ መሆኑን አስታውቋል። ለሚሉት ናቸው የነዚህ ዜናዎችም አሉን። በሰሞኑ የአገር ቤት ጉዳዮችም ላይ እንወያያለን። ለእንደወትሮም እንደምናደርገው በቅድሚያ ግን ዜናዎቹን በዝርዝር አሰማችኋለሁ። ለቀጣዮቹ 6 ወራት የሚተገበረው የአስቸኳይ ጊዜ አዋጅ ከሰብአዊ መብት አያያዝ አንጻር የዜጎችን ስጋት በሚቀርፍ መልኩ እንደሚተገበር በሕዝብ ተወካዮች ምክር ቤት ረዳት የመንግስት ተጠሪ አቶ አማኑኤል አብርሃም ተናገሩ። አቶ አማኑኤል እንዳስታወቁት የአዋጁን አተገባበር የሚከታተለው የአስቸኳይ ጊዜ አዋጅ መርማሪ ቦርድ ካለፈው ጊዜ የአዋጁ አተገባበርም ሆነ ከዓለም አቀፍ ሁኔታ ተሞክሮን ይወስዳል። ከዚህ አንጻርም ከሰባዊ መታያ ጋር በተያያዘ ስጋት እንደማይኖር ገልጸዋል። የአስቸኳይ ጊዜ አዋጅ መታወጁ ሀገሪቱ ካለችበት ሁኔታ አንጻር ተገቢ መሆኑንም አቶ አማኑኤል ተናግረዋል። ይህም ተወካዮች ምክር ቤት ትናንት ባካሄደው አስቸኳይ ስብሰባ የሚኒስትሮች ምክር ቤት የካቲት 9/2011 ለስድስት ወራት ያወጀውን የአስቸኳይ ጊዜ አዋጅ ማጽደቁ ይታወሳል። ለምክር ቤቱ የቀረበው የውሳኔ ሀሳብ ህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል የአስቸኳይ ጊዜ አዋጅ መታወጁን ያመለክታል። ምክር ቤቱ 7 አባላት ያሉት የአስቸኳይ ጊዜ አዋጅ የመርማሪ ቦርድ መካከል የስድስቱን አባላት ዝርዝር ቀርቦለት ማጽደቁም የሚታወስ ነው። የቀጠና 2 የአስቸኳይ ጊዜ አዋጅ ኮማንድ ፖስት በአስቸኳይ ጊዜ አዋጅ ማስፈጸሚያ ዝርዝር መመሪያና በቀጠናው ክፍል ላይ በሐዋሳ ከተማ እየተወያየ መሆኑን አስታውቋል። ኮማንድ ፖስቱ እንደገለጸው የቀጠና 2 ኮማንድ ፖስት በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በኦሮሚያ 7 ዞኖችና በአካባቢዎቹ ባሉ ዋና ዋና ከተሞች በኢትዮጵያ ሶማሌ ክልል ዞኖች እንዲደራጅ ተደርጓል። ህገ መንግስትና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል በወጣው የአስቸኳይ ጊዜ አዋጅ ማስፈጸሚያ ዝርዝር መመሪያና በቀጠናው መመሪያውን ማስተግበሪያ እቅድ ላይ በሐዋሳ እየመከረ መሆኑንም ኮማንድ ፖስቱ ገልጿል። የአስቸኳይ ጊዜ አዋጁ ለሚደነግጋቸው ዝርዝር ተግባራት ተፈጻሚነት በቅንጅትና በትኩረት እንደሚሰራም አስታውቋል። የአዋጁ ኮማንድ ፖስት በሀገር ደረጃ በ8 ቀጠናዎች ተዋቅሮ እየሰራ መሆኑን ተመልክቷል። የአድዋ ድልን ተምሳሌት በማድረግ ወጣቱ ትውልድ ለሀገሩ ሰላምና መረጋጋት ሊተጋ እንደሚገባ የትግራይ ፕሬዚደንት ዶክተር ሙላቱ ተሾመ አሳሰቡ። 122ኛው የአድዋ ድል በዓል በትላንትና ዕለት የአድዋ ጦርነት በተከናወነበት የአድዋ ተራሮች በተለያዩ ስነስርዓቶች ተከብረዋል። በበዓሉ ላይም የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም እና የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጄ ዳንኤል ጆቴን ጨምሮ ይቅርታ፣ ከተለያዩ የሀገሪቱ ክፍሎች የተወጣጡ የህብረተሰብ ክፍሎች ተሳትፈዋል። በበዓሉ ላይ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ባደረጉት የእንኳን አደረሳችሁ ንግግር የአድዋ ድል የኢትዮጵያ ብቻ ሳይሆን የመላው አፍሪካና የጥቁር ህዝብ ድል ነው ብለዋል። ወራሪ ኃይልን በመመከት ነጻነቷን የተበቀና ሉዓላዊነቷ የተከበረ ሀገርን ያስረከቡ ጀግኖች አባቶቻችን አገባ መጠበቅ አለብን ብለዋል። በሀገሪቱ የተለያዩ አካባቢዎች የሰላም እጦትና አለመረጋጋቶች መኖራቸውን ያስታወሱት ፕሬዚዳንቱ ጀግኖች አባቶች የሰጡን አደራ ቃል በመጠበቅ እነዚህን ችግሮች መፍታት ይቻላል ብለዋል። ኢትዮጵያ በሶማሌ ላንድ በርበራ ወደብ 19% ድርሻ መያዟን ወደቡን የሚያስተዳድረው የዱባዩ ዲፒ ወርልድ ኩባንያ አስታወቀ። ኩባንያው ሰሞኑን ባወጣው ጋዜጣዊ መግለጫ በወደቡ ዲፒ ወርልድ ራሱ 51% ድርሻ፣ ሶማሌ ላንድ 30% እና ቀሪውን 19% ድርሻ ኢትዮጵያ እንደሚይዙ አስታውቋል። በስምምነቱ መሰረት ኢትዮጵያ የበርበራ ወደብን ለገቢና ወጪ ንግድ ለመጠቀም የሚያስችላትን መሰረተ ልማት እንደምታለማ በመግለጫው ላይ ተመልክቷል። የዲፒ ወርልድ ግሩፕ ሊቀመንበርና ዋና ስራ አስፈጻሚ ሱልጣን አህመድ ግንድ ሱላይም ከኢትዮጵያ ጋር ኩባንያቸው በአጋርነት መስራቱ የሀገሪቱ መንግስት ያወጣቸው አስደናቂ ያሏቸውን የልማት እቅድ እንዲሳካ እንድናግዝ እድል ይሰጠናል ብለዋል። የአካባቢው ኢኮኖሚ በፍጥነት እያደገ እንደመሆኑ ይህንን እድገት የሚመጥን የወደብ አገልግሎት እንደሚያስፈልግ ገልጸው የበርበራ ወደብ ልማት የጅቡቲ ወደብ በመደገፍ ተጨማሪ የባህር በር እንደሚሆን አመልክቷል። የፌዴራል የትራንስፖርት ሚኒስትር አቶ አህመድ ሺዴ በበኩላቸው ኢትዮጵያ ተከታታይ ድርድርን ከሶማሌላንድና ከዲፒ ወርልድ ግሩፕ ጋር ካካሄደች በኋላ በበርበራ ወደብ 19% ድርሻ ማግኘቷን ገልጸዋል። ይህም እያደጉ የመጡት ኢኮኖሚያና የህዝቧ ቁጥር ለጨመሩት የገቢና ወጪ ንግድ አጋዥ የባህር በር እንድታገኝ ያስችላታል ብለዋል። በመጨረሻም የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በቀጣዩ ሳምንት በኢትዮጵያ ይፋዊ የስራ ጉብኝት ያደርጋሉ። የውጭ ጉዳይ ሚኒስትሩ የኢትዮጵያ ቆይታም በአፍሪካ የሚያደርጉት ጉብኝት አካል መሆኑ ተነግሯል። በኢትዮጵያ ቆይታቸው በሁለትዮሽና አካባቢያዊ ሰላምና ደህንነት ጉዳዮች ላይ ከሀገሪቱ ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ ተብሎ ይጠበቃል። ኢትዮጵያና አሜሪካ በፖለቲካ በጸጥታና ደህንነት መስኮች ላይ መደበኛ የምክክር መድረኮች ያላቸው ሲሆን በከፍተኛ ባለስልጣናት ደረጃ የጉብኝት ልውውጥ ያደርጋሉ። የፌዴራል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከአንድ ሳምንት በፊት ወደ አሜሪካ በማቅናት ከተባበሩት መንግስታት የአሜሪካ አምባሳደር ኒኪ ሃሌ ጋር ተወያይተዋል። በተጨማሪም ከአሜሪካ ኮንግረስና ሴኔት አባላት እንዲሁም ከዋይት ሀውስ የደህንነት ጉዳዮች የአፍሪካ ዳይሬክተር ጋር ተሰብስበው ማድረጋቸው ይታወሳል። የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያ ቀጥሎ በጅቡቲ፣ ኬንያ፣ ናይጄሪያና ቻድ ተመሳሳይ ጉብኝት እንደሚያደርጉም ተነግሯል። በቆይታቸው የአፍሪካ የጸጥታና ደህንነት እንዲሁም የመልካም አስተዳደር ጉዳዮች ላይ ከሀገሪቱ ከፍተኛ ባለስልጣናት ጋር እንደሚወያዩ ከውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት የተገኘ መረጃ ያመለክታል። እንግዲህ ዘውዱ ላይ ያሉት ያሉ የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። ከዛ በፊት ግን በሚቀጥለው አርብ ማርች 9 ከቀኑ ከ3 PM እስከ 7 PM ድረስ ክላርክስተን ኮሚኒቲ ሴንተር ውስጥ የኢሚግሬሽን ጉዳይ በተመለከተ ታላቅ ስብሰባ ይካሄዳል። የኢሚግሬሽን ባለስልጣናት ይገኛሉ። የክላርክስተን ሲቲ ካውንስል እና እንዲሁም ኢትዮጵያኖች አንድ ላይ የተገናኙበት ስብስብ ስለሆነ እንዳያመልጣችሁ፣ መታችሁ ተሳተፉ ተብላችኋል። የበለጠ ለመረዳት ከፈለጋችሁ በኢሜይል አድራሻ አባድር 98@aol.com abadir98@aol.com በኮንታክት ማድረግ ትችላላችሁ። እና በሚቀጥለው አርብ ከ3 ሰዓት እስከ 7 ሰዓት 3 PM to 7 PM ክላርክስተን ኮሚኒቲ ሴንተር ውስጥ የሚካሄድ የኢሚግሬሽን ጉዳይ በተመለከተ ማንኛቸውም ጥያቄ ያላችሁ፣ ሀሳብ ካላችሁ ለመወያየት የተዘጋጀ ፕሮግራም አለ። እሱን ለመግለጽ ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እንቀጥላለን። አሸናፊ ይሰማሃል?
ይሰማኛል።
እሺ፣ እንግዲህ ወደ ውይይታችን እንመለስ። የአስቸኳይ ጊዜ አዋጁ በትላንትና ዕለት ጸድቋል። 490 አባላት በተገኙበት ነው የጸደቀው። እንዴት አየኸው? ስለ አጸዳደቁስ ያለው ሁኔታ እንዴት ነበረ? ከሱ ብንጀምር።
እሺ፣ እንግዲህ የትላንትና ጠዋት ትልቁ ዜና ሀገራችን ላይ የአስቸኳይ ጊዜ አዋጁ መጽደቅ ነው። ልዩ ያደረገው ነገር አለ። አንተም እንደምታውቀው አንድ ፓርቲ እና አጋሮቹ ገዢ በሆኑበት ምክር ቤት ውስጥ ድምፆች ሲሰጡ ለ100% ለቀረበው የውሳኔ ሀሳብ ድምፅ ሲሰጥ ነበር የምናውቀው ተመሳሳይ ድምፅ። ከቅርብ ጊዜ ወዲህ ግን ከዚህ ለየት ያለ ነገር ተፈጥሯል። በትላንትናው ዕለት ደግሞ 88 ተቃውሞ ታይቷል። 7 ድምፅ ተአቅቦ በአጠቃላይ የቀረበውን የውሳኔ ሀሳብ ያልደገፉ ወይም እምነት የሌላቸው ሰዎች ወደ 95 ነው የሆኑ። አብዛኞቹ ከኦሮሚያ ክልል ናቸው ነው የሚባለው። እንደው ሙሉ በሙሉ የሚል መረጃ ነው ያለኝ 95ቱም። እንግዲህ የኦሮሚያ ክልል ወደ 178 መቀመጫ ያለው ይመስለኛል። ከኦሮሚያ ክልል ከተለያዩ አካባቢዎች ከተወከሉት ውስጥ ግማሹ ልክ ግማሹ ይህንን የቀረበውን ውሳኔ ሀሳብ ተቃውሟል። አስቸኳይ ጊዜ አዋጁን ይሄ አዲስ ነገር ነው በጣም። በመጀመሪያ ደረጃ በፓርላማ ውስጥ አንድ ገዢ ፓርቲ ከአጋሮቹ ጋር ባለበት ሁኔታ ተቃውሞ የማቅረብ ነገር አይኖርም። መጀመሪያውንም በኮንሰንሰስ ነው የሚመጡት። በፓርቲ ደረጃ አስቀቀው ተማምነው ስለሚመጡ አንድ ላይ በተመሳሳይ ሁኔታ ነበር የሚደግፉት እንደ ኢህአዴግ። አሁን እንደ ኢህአዴግም እንደ ኦፒዲዮን የተለየ ነገር ሊያገኝ ነው። እንግዲህ ይሄ ነገር ምን ያመለክታል የሚለው ከሁለት አንግል ከሁለት አንጻር ማየት ይቻላል። አንደኛው አንጻር በጎ መሆኑ ነው። ምክር ቤቱ ውስጥ ህገ መንግስቱም የሚፈቅደው የምክር ቤቱ የስነ ምግባር ደንብም የሚፈቅደው አንድ የምክር ቤት አባል የፈለገውን አቋም ሊያዝ ነጻ መጥታለሁ። እንደ ድርጅት ሲሰበሰቡ እንኳን እዚያ ላይ እንዲህ ብሎ መጥቶ እዚህ ላይ ምን ብዬ ማለት ሙሉ መብት አለው። እና እንግዲህ እስከ ዛሬ ድረስ መቶ በመቶ ሁሉም ነገር ሁሉም አባላት ተመችቷቸው ነው ማለት አይቻልም። ግን ይህንን መብት መጠቀም ራሱ የሚቻል አድርጎ ያለ መውሰድ ነገር ያለ ይመስላል ወይም አለት በመገመት ይቻላል። አሁን ግን ይሄ ነገር እየተሰበረ መሆኑና የወከሉትን ህዝብ አካባቢ ሄደው እዛ አካባቢ ያለውን ፍላጎት ከዛ በኋላ ያንን ፍላጎት ከአጠቃላይ ከሀገሪቱና ከመጡበት ክልል ሁኔታ አንጻር መዝ ነው የራሳቸውን አቋም የመያዝ ነገር ነው አሁን የታየው። አሁን አስተያየት ሲሰጡ ከነበሩት ሰዎች መካከል ስታይ ይህን ነገር ትረዳለን። ለምሳሌ ከምዕራብ ሸዋ ጅባት ወረዳ አንድ ቀበሌ ወክለው የመጡ ሰው ሲናገሩ በዚህ ጉዳይ ላይ ሄጄ ህዝቡን አወያይቼዋለሁ። ህዝቡን ሳወያየው ባለፈው የአስቸኳይ ጊዜ አዋጅ ተግባራዊ ሲደረግ በአፈጻጸም ላይ ብዙ የመብት ጥሰቶች ተፈጽመዋል። አሁንም እነዚህ የመብት ጥሰቶች እንደማይፈጸሙ ዋስትና የለንም። ስለዚህ እኛ የአካባቢያችንን ሰላም ከመንግስት ጋር በመተባበር እንጠብቃለን። የሰላም ችግር እንዳይፈጠር እናደርጋለን። ስለዚህ የአስቸኳይ ጊዜ አዋጁ አይምጣብን ብለዋል። ይህንን አቋም ይዘው ከዛ እንግዲህ ከአካባቢው ጋር መዝነው በዚህ መንገድ ሰላምን ማስጠበቅ ይቻላል ነው ያሉት። እና በዚህ ላይ አንድ ህግ ተፈጻሚ የሚሆነው ህዝብ ተስማምቶ ሲቀበለው ነው። ህዝብ ተስማምቶ ካልተቀበለው ተግባራዊ ማድረግም አስቸጋሪ ነው
በጣም
የሚል እምነት አለኝ። ስለዚህ ቢነሳ ነው ያሉት። አሁን በቃ በሰውየው አተያይ በወከሉት ህዝብ አቋም ተገቢ ነገር ነው እና ራሱ ህዝብን አወያይተ ከዛ በኋላ መዝነህ አቋም መያዝ በኢትዮጵያ ፓርላማ ውስጥ ያልነበረ ነገር ነው እና የወደፊቱ ፓርላማ ምን መሆን አለበት የሚለውንም መሰረት ነው የተጣለው። እንደ ባህል ኢህአዴግ ኖረም አልኖረም ሌላም ድርጅትም ቢመጣ በአጠቃላይ የዲሞክራሲ ባህላችን የህዝብ ተወካዮች በዚህ ደረጃ አቋም እንዲይዙ የሚያደርግ ማድረግ የሚያስችል መሰረት ነው እና በጣም በጎ ነገር ነው። ብዙ ሰው ይህንን ጎንን ወዱታል።
በሌላ መልኩ
እንግዲህ
በሌላ መልኩ ደግሞ ቀጥል
በሌላ አንጻር ደግሞ እንደ ችግር የሚታይበትም ሁኔታ አለ። እንግዲህ የአንድ ድርጅት አባላት አንድ ክልል ወክለው የመጡ የአንድ ድርጅት አባላት ናቸው። ሁለት የተለያየ አቋም ነው ያሉት። አንደኛው ሲደግፍ፣ አንደኛው ወገን እኩል ነው ደግሞ የተነጠቀው። በሌላ ወገን ያለው ያልተቀበለበት ሁኔታ ነው ያለው እና ይሄ ነገር እንግዲህ ጉዳዩን እንደ ድርጅት አስቀድሞ ተወያይተውበታል። ከአንድ ቀን ከሁለት ቀን በፊት በምክር ቤት ውስጥ አላቸው። የእያንዳንዱ ድርጅት ተጠሪ አለ። ተጠሪው ይሰበስባቸው እና ይወያዩበት እና ነው አቋም የሚይዝ እና በዛ እንደ ድርጅት እንደወከሉት ድርጅት አባል ነት ተወያይተውበት አንድ አቋም ለመድረስ ካልቻሉ ፓርቲ ውስጥ ሁለት አይነት አመለካከት የመሰንጠቅ አደጋ እና ስጋት መኖሩን ያመለክታል። እና ይሄ ደግሞ እንደ ችግር ሊታይ ይችላል። ምናልባት ኦፒዲዮን ደግሞ እንደ ኦፒዲዮ ግማሽ ጎኑ ከራሱ እንደ ኢህአዴግም የቀሩት የኢህአዴግ ድርጅቶች በሙሉ ነው የደገፉት። አሁን ከቀሩት የድርጅቶችም የመራቅ ዝንባሌ ያለው መሆኑን ያሳያል። እና ይሄ እንደ ችግር ሊታይ ይችላል። ምክንያቱም ይሄ ገዢ ፓርቲ በዚህ ደረጃ ከተሰነጠቀ የክልሉ ገዢ ፓርቲ ኢህአዴግም እንደ ኢህአዴግ የነበረውን የፓርቲዎች ግንባርነት የሚያጣ ከሆነ ገዢ ፓርቲ በመሆኑ ይሄ ነገር ወደ መንግስት የማስፈጸም አፈጻጸምም ላይ ገብቶ አሁን ያለውን ችግር ሊያባብስ ይችል ይሆናል የሚል ስጋት ነው የፈጠረው። እንግዲህ በአጠቃላይ ከአስቸኳይ ጊዜ አዋጅ መጽደቅ ጋር ያለው ሁኔታ ይመስላል።
የድምፅ አጽታቱን በተመለከተ ትላንትና የድህረ ገጽ ትልቅ አጀንዳ የነበረበት ሁኔታ ነበረ። የቁጥር አቆጣጠርና ህገ መንግስትን ያለ መረዳት ነበር። እኔ ህገ መንግስቱን አነበብኩት፣ እንደውም አጠገቤም አለ። የአስቸኳይ ጊዜ አዋጅ የሚለው በሁለት ሶስተኛ የፓርላማ አባላት መጽደቅ አለበት ነው የሚለው። እንግዲህ የሞቱትንና ያልኖሩትን የሚደምር አልመሰለኝም። እርግጥ ትንሽ ግልጽነት የጎደለው ቢሆን ህገ መንግስቱ ላይ ግን ሁለት ሶስተኛ ነው የሚለው እና የአነጋገር ስህተትም በኋላ በቪኦኤ በአሜሪካን ድምፅ ሳዳምጥ ማስተካከያ ተደውሎ እንደተነገራቸው እና ማስተካከያ እንዳደረጉም አዳምጫለሁኝ እና አንዳንድ ቦታ ላይ ስህተቶች እንደነበሩ ግን ለብዙዎቹ ግን በጣም ባልተጠበቀ ሁኔታ ሲጨፍሩበት አምሽተዋል። እንዴት አየኸው አንተስ? እናንተስ አካባቢ እንዴት ነበር ይሄ ነገር? እንደውም እንደ ልማዱ ሰረቀ ተሰረቀ ድምፅ ተሰረቀ የተባለበትም ጊዜ ስለነበረ ነው።
ስለም ደንግጬ ነበር። ሊሆን አባዱላ ወደ ካርቶን ወጥቶ ጆን እያይዘ ድምፃችን ተሰረቀ ሲል ደግሞ ይህን ጊዜ የተሰረቀው ብዬ ግራ ገብቶኝ ነበር። በኋላ ሳየው ፓርላማ ውስጥ ድምፅ ተጭበርብሮ ነው የአስቸኳይ ጊዜ አዋጅ የጸደቀው ነው። እንግዲህ ትልቁ ነገር የት ጋር ነው ያለው? ፓርላማው ስብሰባው ሲጀምር ኮረም መሙላት አለበት እና አፈ ጉባኤው ይናገራል ምን ያህል አባላት እንደተገኘ። እዛ ጋር ስብሰባው ከመጀመሩ በፊት ውይይቱም ከመደረጉ በፊት ማለት ነው እና ከውይይት በኋላ ነው ወደ ድምፅ የተሄደው። ገና ስብሰባው ሲጀመር 490 አባላት ተጀምረዋል፣ ኮረም ስለሞላ ስብሰባውን እንጀምራለን ያሉት 490 አባላት አሉ ማለት ነው። ከዛ በኋላ ድምፅ መስጠት ተካሄደ። ውይይት ከተካሄደ በኋላ እንግዲህ 88 ተቃወሙ፣ 7 ድምፅ ተአቅቦ አደረጉ። የቀረው ደጋፊ ነው፣ አራተኛ አማራጭ የለም። እና 490 አባላት አሉ ተብሎ ተነግሮ ከሆነ የቀረው አውቶማቲክ ነው፣ የደገፉት ናቸው ማለት ነው 395ቱ ግን አባዱላ እየተቆጠረ ነው። አይተህ እንደሆነ ፓርላማ ውስጥ በዛም በግራም በቀኝም ሰዎች አሉ፣ እንዲህ የየራሳቸው ወንበር ያላቸው ሰዎች አሉ። ረድፍ የየራሳቸው ረድፍ የሚይዙ እንግዲህ አንዱ አምስት ረድፍ አምስት አምስት ረድፍ ወር ይዘው ነው የሚቆጥሩት። ከዛ እያንዳንዳቸው በረድፋቸው ላይ ያገኙትን ቁጥር ነው የሚናገሩት። ይሄ ተደምሮ ነው የሚነገረው። እዚህ ጋር ሲደመር የተፈጠረ ስህተት ነው እና 395 ከማለት 346 አሉ። ከዛ በኋላ ግን ወዲያውኑ ማስተካከያ ተደረገ። አሁን ድምፅ ተጭበረበረ ተብሎ ግር ያሰኘንን ነገር እየሰማነው ወዲያውኑ ይህንን መነሻ በማድረግ ነው። በጣም ቀላል እኮ የትም ቦታ ሊፈጠር የሚችል ችግር ነው እና ከድምፅ መጭበርበር ጋር የሚገናኝ ነገር አለ። አንደኛ ፊት ለፊት ያለ ነገር ነው፣ የሚሰረቅ የሚጭበረበር ነገር አይደለም። የሚሰረቅ ቆሮጆ ውስጥ የሚገለበጥ ነገር አይደለም እና ዝም ብሎ ነው። አሁን ሀገር ውስጥ ሰው እንዴት አየው? ብዙም ዋጋ አልሰጠውም። የዚህ አይነት ነገር ሊፈጠር እንደሚችል አጀንዳም አልነበረም። ይህንን አጀንዳ ያደረጉት ያው የእኛን ሀገር ሁከት የሚኖሩት ኤርትራና እናንተ ሀገር ያሉ ሰዎች ናቸው። እነሱ ጋር በቃ ወደ ቀትር ወደ ከዘጠኝ ሰዓት በኋላ ግር ብለው መጡ። በቃ ድምፅ ተጭበርብሮ ድምፅ ተጭበርብሮ አባዱላ እንዲያርጉ ከላይ እንዲያርጉ ድምፅ አጭበርብሮ ድምፅ ተሰርቆ እንደውም ጭራሽ እየገለበጡ ነው ያው ጀመር 395 ሰው የተቃወመውን እንደዚህ አድርጎ የሚል የሌለ ፈጠራ ሁሉ ሆኖ መጣ። እንግዲህ ይሄ ነገር ምን ያሳየናል? እነዚህ ሰዎች መድረሻቸው ሁከት መፍጠር መሆኑ ነው። ሁከት ለመፍጠር ደግሞ ምንም ነገር ከማድረግ የማይመለስ መሆናቸው ነው። ይሄ አሁን ውሸት ነው፣ ግን ሰውን ሊያደናግር ይችላል። ስለዚህ በውሸትም ቢሆን አደናግረህ ማከራመስ ከተቻለ ትክክል ነው የሚል ነገር ነው። እና ምን ያሳይሃል? የሞራል ኢንቴግሪቲን ያሳይሃል። አንድ ሰው ጥሩ ግብ ካለው፣ ጥሩ አላማ ካለው፣ ለህዝብ ተቆርቋሪ ከሆነ ኢንቴግሪቲ ያለው ነው የሚሆን። ሁልጊዜ ትክክልና እውነተኛ ነገር ነው የሚይዘው። እዚህ ጋር የሞራል ኢንቴግሪቲ የሌላቸው መሆኑን የተረዳ ነው። የሞራል ኢንቴግሪቲ የሌለው ሰው ደግሞ ሊያወራ አይችልም።
ሁከቱ ላይ ያለህ ወደኋላ ልመልስ። ከዚህ በፊት አንድ በተለየ አስቸኳይ ጊዜ አዋጁ በታወጀ ጊዜ አዋጁ የመፍትሄ እንዳልሆነም ገልጸን ነበርና ስጋቶችን ማብረን አክለንባቸው ነበረ። ምናልባት ይህን እነዚህን የሚቃወሙ ሰዎች ካሉበትና ያሉበትም በተቻለ መጠን ይሄ እንትን ማን ነው አዋጁ እንዳይሰራ ሁከት አድርገው ከወታደሩ ጋር ወይም ከህግ አስከባሪው ጋር ግጭት ሊፈጥሩ ይችላሉ የሚል ተናግረን ነበረ። ከጥሩነቱ ከመጥፎነቱ ከሁለቱን ነበር ያየነውና እና በተለይ አንተ እንትን ያደረከው መፍትሄ እንዳልሆነ ብቻ ሳይሆን ለችግሩ መፍትሄ ብቻ ሳይሆን እነዚህ ነገሮች ወደ ሌላ ነገር ሊያስከትሉ ይችላሉ የሚል ነበረ። ይሄ አዋጁ ምክንያት እንደ ምክንያት የተቆጠረበት አሁን ሁከት ከትላንትና ማታ ጀምሮ ዛሬም እየተካሄደ ያለ እንደውም አሁን አንድ አድማጭህ እንትን ሲያደርግ የጻፈው አለ። ማነው የአስቸኳይ ጊዜ አዋጁ ተጥሷል ምን እያላችሁ ነው ለማለትም የሞከረ አድማጭህ አለ። ሁልጊዜ ቴክስት የሚያደርግ ነው፣ መናገር አይፈልግም ግን ቴክስት ያደርግ። ለማንኛቸውም እሱንም ያውና አሁን ሁከት ተፈጥሯል፣ ግጭቶች አሉ የሚል እያነበብን ነው። እኔም ከመውጣት በፊት ያነበብኩት አለ። ለዚህ ሁሉ ግን ካለፉት ሁለት ዓመት ተኩል ጀምሮ ላለው ሁከትና ብጥብጥ ግን መንስኤው አንድ ቦታ ነው፣ አምቦ አካባቢ ነው። ምንድን ነው እዛ አካባቢ ይህን ያህል እየተደረገ ያለው? ወይንስ ደግሞ እነዚህ ሰዎች እርግጥ ከዛ አካባቢ የመጡ የተቃዋሚ ድርጅት አባሎችና መሪዎች አሉ፣ የህዝብ ድምፅን በእንደዚህ አይነት ነገር ወይም ደግሞ ድምፅ እናገኛለን ከሚል ነው ወይንስ ደግሞ የኢትዮጵያ መንግስት ይፈርሳል ነው? ምንድን ነው መጨረሻቸው? እነዚህ ችግሮችንም ቀደም ስለተናገርከው አሁንም አብረህ አክልበትና እነዚህ ነገሮች እንደታያቸው አሁን የሁከቶቹን መነሳት።
እሺ እንግዲህ አድማው ጠብቀነዋል። በቀደም የሮብሌት ውይይታችንን ምናልባት ድረገጽ ያዩ የተመለከቱ ሰዎች አዳምጠው ሊሆን ይችላል። ይህን የአስቸኳይ ጊዜ አዋጁን ሁከት መቀስቀሻ እንደ ሲሳይ ነው ያኙ፣ ሲሳይ እንደወረደላቸው ነው ያኙ። ምክንያቱም በምን ህዝቡን አደናግረን ሀገሪቷን እናተራምስ የሚል ሁልጊዜ አጀንዳ ውሸትም ቢሆን ፈጥረውም ቢሆን ቅድም እንዳየነው ለምሳሌ ያ ድምፅ ተጨረበረ የውሸት ያለን ውሸትም ቢሆን ህዝብ ሊያደናግር ከቻለ እንደሱ ሲጠባበቁ የነበሩ ናቸው። የአስቸኳይ ጊዜ አዋጁ ሲታወጅ ይህን እንዴት ልንጠቀምበት እንችላለን የሚል ነገር ወርደዋል። የአስቸኳይ ጊዜ አዋጁ በመሰረቱ ሰላማዊ የሆኑ ዜጎችን እንደማይነካ የታወቀ ነው እና ግን በቃ ማደናገር ሊፈጠር ስለሚችል እንደ ሲሳይ ነው ያየት እና በዚህ መስ ጥሪ አድርገዋል። ይልቅ ፓርላማው እንዳወጀው አድማ እናደርጋለን ብለው እና አሁን ልክ ትላንትና ወደ እንግዲህ አመሻሽ ላይ ጀምሮ በተለይ አንተ አሁን ባልከው ከዚህ ከምዕራብ ሸዋ ጀምረ ወደ ምዕራብ ወለጋ ነው የተሻገረው። ምስራቅ ወለጋ ነቀምት እና ወደዚህ ወደ ሮብሩ ወለጋ ምንም የለም። ምስራቅ ወለጋም ነቀምትም ደክሞታል። ባለፈውም ውከት ላይ ስለቆየ ትንፋሹን ስለጨረሰ ይመስለኛል ዘሎ ወደ ጊምቢና ደንቢ ነው የሄደው። እንግዲህ ይህን ጠበቅ ነው በቃ ጠብቀ ነው አንደኛው ጥሪ ተደርጓል። ይህንን ጥሪ ለመፈጸም የተዘጋጀ ከራሱ ምንም የሌለው የሰጡትን በሙሉ ለመቀበል የተዘጋጀ ከአጠቃላይ የሀገሪቱ የክልሉ ወጣቶች ለቶንቱን 300 ሚሊዮን አለ ያለ መረበሽ ማጆሪቲ ነው የለበን ጥቂቶች ይበቃሉ ይሄ አለ። ስለዚህ ከዚህ አንፃር ሁከት እና አድማ ሊነሳ እንደሚችል ተጠብቀው ነበር የተጠበቀው ነው የሆነው። እንደውም አንድ ቀን ተኩል ሆኖ በመላ ኦሮሚያ ይደረጋል አዋጁን በታወጀ ተብሎ ግን በዚሁ በምዕራብ ወለጋ በምዕራብ ኢትዮጵያ በኩል ብቻ መደረጉ ኦሮሚያ በሁሉም አቅጣጫ ያለ እንደውም እንደ ጥሪው አልተደረገም የሚያስብል ነው። እርግጥ ነገ ከነገ ወዲያ ሊቀጥል ይችላል። ከሰኞ ጀምሮ ደግሞ አድማ ስለተጠራ ይህ አድማ ቤት ውስጥ መቀመጥ አለመንቀሳቀስ ስለሆነ ሰው ተቀብሎትና ለመተባበር ሳይሆን ያው ከወጣ ሱቁ ተከፈተ መኪናውን ካስነሳ ሊደርስበት የሚችለው ጉዳት ነው። ሶስት ከምታገስ መንግስትም ሊጠብቀኝ አይችልም ከነዚህ ቄሮ ከሚባሉ ጎረምሶች እንደው ልጆቼን ይመቱብኛል ምንም ይመቱኛል ንብረቴንም ሊያጠፋሉ ቤቴንም ሊያቃጥሉ ይችላሉ ብሎ ዝም ሊል ስለሚችል ከሰኞ ጀምሮም እሱ ቦታዎች ላይ አድማው ሊደረግ ይችላል። የሚገርም ነገር አይደለም እና ዋናው ነገር አሁንም እንዳልኩ ጉዳት ቢያመጣም ሀገሪቱ ላይ መረጋጋት የለም የሚል ነገር ህዝብ ውስጥ ስጋት እና ጥርጣሬ ቢፈጥር ያ ሌሎች ሀገሪቱ ጠላቶችም ሀገሪቷን ልትፈርስ ነው የሚል በጣምታታት እና ያንቀላፋው ሁሉ እንዲነቃ የሚያደርግ መሆኑ እንደተጠበቀ ሆኖ እንደው በአንድ ጊዜ ስርዓቱን ይረሳል ብለን ግን አለ።
አዳዲስ ድረ ገጾችም ተከፍተዋል በነገራችን ላይ አስተውለ ከሆነ በጣም አዳዲስ ድረገጾች በጣም አስፈሪ የሆኑ ከጎረቤታችን የመጣም ይመስላል አንድ ሁለቱን ስመለከተው።
አዎ አዳዲስ የሶሻል ሚዲያዎች ተፈጥረዋል። አሁን አንድ ለማ መገርሳ በሚል ኦሮምኛ ነው ለማ መገርሳ ተብሎ
ይጀምራል።
ጭብጥ እጅ የተጨበጠ እጅ ያለበት እንትን አለ እና በጣም አሰሪ ነው። በቃ አካሄዱ በደንብ በባለሙያዎች የሚሰራ ነው። በአማርኛም በኦሮምኛም ጥርት ያለ አጭር ጽሁፎች ነው የሚጽፉት። መልዕክት መቅረጽና ለሚፈለገው ዓላማ ለማስተላለፍ
የተዘጋጀ
ያላቸው ሰዎች ናቸው እና የተደራጀ ነው። ከዚህ ቀደም ከእነ ጀዋር እንደሚልኩትና ሌሎቹ ከሚልኩት የተለየ ነው እና ይሄ ምናልባት እኔ ስገምተው ከዚህ ከጎረቤት ኤርትራ የመጣዋሉ ነው የሚመስለኝ። በኦሮምኛም በአማርኛም ጨምር ነው የሚጽፉት እና እንግዲህ ጠላቶችንም የማነቃቃት አደጋ ያለው ግን እንደ በአንድ ሰሞን ስርዓቱን ይሄዳል ተብሎ አይጠበቅም። ግን ዋናው ነገር እዚህ ጋር የሚያሳስበው ይሄ ዝም ብሎ ሶስት ቀን አድሙ አደባባይ ውጡ እየተባለ መኪና ማቃጠል ምናምን እስከ መቼ ነው የሚዘልቀው?
እሱ ነው መጨረሻውስ ምንድን ነው?
አምቦ ላይ ምን ያህል ጉዳት እንዳደረሱ አላውቅም እንጂ አምቦ ላይ አንድ ጥሩ ሆቴል ነበር፣ ኢትዮጵያ ሆቴል። ኢትዮጵያ ሆቴልን አቃጥለውታል የተባለ በፊት በደርግም ጊዜ የመንግስት ሆቴል የነበረ ነው። አሁን ወደ ግል ዞረ ነው። የሚገርመው የገዙ ባለቤቶች ደግሞ ኦሮሞዎች ናቸው። ለምን ማቃጠል እንደፈለገም አላውቅም። ይሄ ሀብት የግለሰቡ ሀብት አይደለም፣ የከተማው ሀብት ነበር።
የቆየ ሆቴል ነው
ሀብት ነበር። የቆየ ሆቴል ነው ዋናው ነው ሙሉ ያለው ነው። እና እሱን አቃጥለውታል ለምሳሌ። እና ሌላ አንድ መኪና አቃጥለዋል። ወደዚህ ወደዚህ እንጂ ደግሞ አንድ አዳራሽ ነገር አቃጥለዋል የሚል ነገር ሰምቻለሁ። እንደዚህ የራሱን ንብረት እያወደምክ አድማ እየመጣ ያለው ነገር እስከ መቼ ነው የሚቀጥለው የሚለውን አሳሳቢ ነው። እና ይሄ ነገር ሊፈጠር የማይችልበት ነገር መሰራት አለበት። በተለይ አሁን በአስቸኳይ ጊዜ አዋጁ ትንፋሽ መግዛት ይቻላል ብለን እንገምታለን። ትንፋሽ መግዛት የሚቻል ከሆነ
በአስቸኳይ ቶሎ
በዚህ ጊዜ ውስጥ ይሄ ነገር መደጋገም ፍሪኩዌንሲው ቢያንስ መቀነስ አለበት። ስለዚህ በየሶስት ወሩ፣ በየሁለት ወሩ፣ በየስድስት ወሩ መሆን የለበትም። ማጋጠም የለበትም እና እዛ ላይ በጣም መሰራት አለበት። አየህ ቅድም እንዳልኩ ጠላት ያነቃቃል፣ ሀገሪቷ ወደ መፍረስ እየሄደች ነው የሚል ህዝቡን ስጋት ላይ ይጥላል፣ ተስፋ ያስቆርጣል፣ ኢንቨስትመንትን ይገታል። ዞሮ ዞሮ ልማት የሚጠይቀውንም ልማት እንዲያጣና እንዲጎዳ ያደርጋል እና እስከ መቼ ነው የሚለው አሳሳቢ ነው። እንግዲህ አድማው ያው ሊቀጥል ይችላል ጊዜ ለመገመታው እንደቀደም እንዳልኩ በተለይ ሰኞ ዕለት የተጠራዋል ነው። አሁን ነገ ሁከት በሁከት ደረጃ ሁሉም ኦሮሚያ ውስጥ ሁከት ይነሳል የሚል ግምት የለም። ግን ከሰኞ በኋላ የተጠራው አድማ የሶስት ቀን አድማ ግን
ምናልባት
አድማ መቀመጥ ስለሆነ እሱ በአብዛኛው ቦታ ጋር ሊፈጸም ይችል ይሆናል የሚል ግምት አለኝ። ከሌሎች ሰዎች ጋር ስነጋገር የሆነው ይህ እንደዚህ አይነት አስተያየት ነው ያላቸው።
የመጨረሻው ግቡ ባልታወቀበት በእንደዚህ አይነት በምትሄድበት ጊዜ ምናል እኔ አንዳንዴ የአፍሪካን ፖለቲካ አይተን የኢትዮጵያን እንመልከተው ካል ወታደራዊ መንግስት ቢመጣስ በእንደዚህ አይነት ነገር ከቀጠለ እኮ የሚቀጥለው ሂደታችን እኮ ወደዛ ልንሄድ የሚያመራበት መንገድ አለ። ይሄንስ ተጠየኗል ወይ ነው ወይንስ ደግሞ በምንም በግርግርም በምንም ነገር አድርገን ሌባውም የሚሰርቅበት ነገር እንዲቀጥል ስርቆቱ እንዲቀጥል ስልጣንም የሚፈልግ ደግሞ በምንም አስገድዶ የህዝብ ድምጽ ሳይሆን በስምምነት መንግስት ላይ መቀመጥ የሚፈልግ ነው። ግን በመሃል የተረሳ ደግሞ ወታደር ደግሞ ኃይል አለው አገሪቱ አላትና ያንንስ አንዳንድም ልክ እነዚህንም መጨረሻው ቢሆንስ የሚለው ወደሚለው ስትሄድ ይሄ ነው ግቡ። ምንድን ነው ግባቸው? አገር ከማፍራስ በስተቀረ እስካሁን ድረስ ምንም ነገር ያየሁት ነገር የለም። በተለይ የኢትዮጵያ ፖለቲከኞች፣ ተቃዋሚዎች ውጭ ያሉት እንተዋቸው፣ ውጭ ያሉት ተቀጣሪ ማለት እንኳን ሳይሆን ግን አገልጋዮች ናቸው። ሌላ ለተለያዩ ድርጅቶችና መንግስታት አገልጋዮች ናቸው እንጂ ለራሳቸው ለኢትዮጵያም የሚያስቡም አይመስሉኝም። ብዙዎቹን ስመለከታቸው ውስጥ ያሉት እንደነ ዶክተር መራራ አይነቱ ምን አይነት የኦሮሚያን ክልል ነው ማስተዳደር የሚፈልጉት? እስቲ ንገረኝ። ግምት ውስጥ አስገባው። ምን አይነት የኦሮሚያን እያፈረስክ ወይም ደግሞ ህዝቡ እየተጎዳ ያለበትን ነገር በቀደምታ ሮብለታ የገለጽካቸው ነገሮች አሉ። ስጋትህንም ጨምረህ በአካባቢው በተለይ በኦሮሚያ ክልል የአክራሪነትን እንትን አድርገው የማይሆኑ አካላት ሊፈጠሩ እንደሚችሉ የና አይሲስ አፈጣጠር የና አልሸባብ አፈጣጠር እኮ በእንደዚህ ያን ነገር የሆነ ነገር ነው። እንዲህ ስነዛንስ አይተዋል ወይ? እስቲ ባለችን ጊዜ እሱን እንዳሰው።
አሁን ምን አለ መሰለህ፣ አሁን ሁከቱን የሚጠሩት ሰዎች ውጭ ሀገር ነው ያሉት በሙሉ። ይህ ሀገር ውስጥ ያለው ይህንን ሁከቱን የማይጠላው ለምን መሰለህ? እንደው ተቀጣሚ መንግስት ወድቆ ስልጣን መሬት ላይ ዱብ ብሎ በሻሞ ባገኝ በዚህ አጋጣሚ የሚሰል ምስላለው ነው እንጂ ሁከቱን በአብዛኛው እየመራው አይደለም። እርግጥ ከዚህ በፊት ህዝቡን ከውጭ ለሚተላለፍ ሁከት ተቀባይነት አዘጋጅቶት ሊሆን ይችላል መንግስት ላይ ፕሬጁዲስ እንዲያድርበት በማድረግ። አሁን ግን ሁከቱን እየመራው ያለው ውጭ ያሉ ናቸው። ውጭ ያሉት እነማን ናቸው ብለህ ስታስብ አንድ ይህ ጀዋር የሚባል ጎረምሳ ነው። ከዛ ሌላ ብዙ ናቸው። ኤርትራ የተቀመጠውም አለ፣ ሌላ የት እንደሆነ የማይታወቅ ምንድነው ግባቸው ስትል ተደራጅተው ያሉና ይህንን ስርዓት ለውጠን እንደዚህ አይነት ነገር አምጥተን ይህን ስርዓቱ ሲለወጥ የሀገሪታዊ መፍረስ አደጋ እንዳይገጥማት ይሄን አድርገን ይህንን ፖሊሲ እናደርጋለን፣ ወደዚህ የገባ ነው በዚህ ምክንያት ብሎ የሚነግረን የለም። ምንም ብሎ ማፍረስ ነው እና ይህንን አጀንዳቸውን ተቀብሎ ወደ ሀገር ማፍረስ የሚወስድ ባዶ ጭንቅላቶች አግኝተዋል። ባዶ ጭንቅላት ያለው ወጣት ከራሱ አስቦ አቋም የማይዝ ባዶ ጭንቅላት ማለት የሰጠኸውም የሚል እና ማንም ሰው ገብቶ የሚፈነጭበት ባዶ ጭንቅላት ቀቦ አግኝተዋል። ሁሉም የኦሮሚያ ወጣት ሳይሆን በጣም ጥቂቶች እነዚህ ቀፎዎች ውስጥ ይጭኑና በዛ መንገድ እንዲሄዱ ያደርጓቸዋል። እኔ ፈርታይል ኮንካ ባዶ ጭንቅላት እንዲገኝቷል። ሀገሪቷን ማፍረስ የሚፈልጉ ብዙ ሰዎች አሉ። እዚህ ሀገር ውስጥ ደግሞ መንግስት ከስልጣን ሲወርድ ራዲዮ ስልጣን አገኛለሁ ብሎ ያቆበቆባለ እና ዋናው ነገር አገሪቷ ማፍረስ ነው። ዋናው ይህንን ሁከት የሚመራው ወገን አገሪቷ ማፍረስ የሚፈልግ ነው። ሌላ ምንም ግብ የለውም። ግብ እንደሌለ የምታውቀው ተደራጅቶ ስልጣን ወደ መረከብ ሊሄድ የሚችል አካል መንግስት ሲፈርስ የለም። አክቹዋሊ
የለም።
እዚህ ያሉት እንደ ዝም ብሎ በግርግር የሽግግር መንግስት ብለን አንድ ላይ ታድመን መቼም ብዙዎቹ በምርጫ ስልጣን ሊያገኙ እንደማይችሉ የሚያውቁ ትንንሽ ድርጅቶች አሉ። ክፍፍል ይመጣል ስልጣን ብለው የሚጠብቁ ናቸው። በአጠቃላይ ግን አንድ ትልቁ ሁሉም ያላዩት ስጋት ምንድን ነው? እሱ መንግስት ሀገሪቷን መቆጣጠር የሚያቅተው ከሆነ፣ ኦሮሚያን መቆጣጠር የሚያቅተው ከሆነ በደንብ መሬት ይዞ ያለ እና የለማ ግን ቀና ማለት ያቃተው ኦሮሚያ ውስጥ ትልቅ የአክራሪነት እንቅስቃሴና ቅርጽ የያዘ የመደራጀት ቅርጽ የያዘ
አለ
ሁለት ሶስት አይነት ቡድን አለ አርሲ ባሌ ሊዘን ጅማን ይዘን የተወሰኑ ያለው አካባቢዎች ላይ ይሄ አለ። ወዲያውኑ መንግስት ሲዳከም ኦነግም አይደለም ኦፌኮም አይደለም የበላይነት ይሄ ያለ
ሌሎች አካባቢዎች
ከዛ በኋላ በአክራሪነት እንቅስቃሴ ምን እንደተፈጠረ ሶሪያን ሊቢያን ኢራቅን ያያያቀዋል። ይሄ ነው እንዲሆነው። ስለዚህ የኦሮሞ ምሁራን እና ሌሎች ገለልተኞች ማንም ከዚህ እንደማይጠቀም በአክራሪነት እንቅስቃሴ ኦሮሚያ መጀመሪያ እንደምትጠፋ ከዛ በኋላ ወላፈኑ ለሌሎችም ክልሎች የሚደርስበት ሁኔታ እንደሚፈጠር አውቀው መስመር ለማስያዝ እና ጠቅላ ለማለት ቢሰሩ ጥሩ ነው።
እሺ፣ በጣም ነው የማመሰግነው አሸናፊ። ብዙ ነገሮች የምናወሳቸው ነበሩ፣ ያልተስ ጊዜ የለንም፣ ሰዓታችን እናልቃለች። በሚቀጥሉ ሮብ ላይ ሰፋ አድርገን ደግሞ የሚቀጥሉትን ሁኔታዎች አይተን እንዘግባለን። ለዛሬ ግን በጣም ነው የማመሰግነው። የአድዋን በዓል እንሰራለን ብለን ነገር አልሆነልንም። ስለ ትብብር በጣም እያመሰገንኩኝ። አድማጮች፣ የምታደምጡት ኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ይጠናቀቃል። በሚቀጥሉ ሳምንት እስከምንገናኝ ድረስ ለሀገራችን ሰላም፣ ፍቅር፣ ደስታ ይሆንልን። በደህና ሁኑ እስከዛ ድረስ። Joy, sir, I